ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መስከረም 1 ቀን 2011 ዓመተ ምህረት ነው። በቅድሚያ እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ አሸጋገራችሁ። አዲሱ ዓመት ዘረኛው የወያኔ ኢህአዴግ አገዛዝ ፍጹም ተወግዶ እውነተኛ ሰላምና ሐቀኛ ዴሞክራሲ ይሰፍን ዘንድ ምኞታችን ነው። ለዚህም ትግላችን ይቀጥል። መልካም አዲስ ዓመት።
ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም አዲሱን ዓመት በሚመለከት ከዝግጅት ክፍላችን የቀረበ መልእክት፣ በመጨረሻም አቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ መስራችና የከፍተኛ አመራር ኮሚቴ አባል ከፍኖተ ርዕይ ጋር ያደረጉትን ቃለ ምልልስ አምስተኛውንና የመጨረሻውን ክፍል አሰምተን ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው። የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሞ ነጻ አውጪ ግንባር ኦነግ ለ2013 ምርጫ ኦሮሚያን በመወከል በአንድ ላይ ለመንቀሳቀስ መስማማታቸውን ገለጹ። ስምምነቱ በምን ላይ እንደሆነና እንዲሁም ሊወዳደሩበት የፈለጉት የጋራ መርሃ ግብር ምን እንደሆነ ያልተገለጸ ሲሆን፣ ስምምነቱ ይፋ እንዲሆን የተደረገው በዳውድ ኢፍሳ የሚመራው የኦነግ አመራር ቡድን ወደ ኢትዮጵያ ከመመለሱ ከጥቂት ቀናት በፊት ነው። ባለፈው እሁድ የአዲስ ዓመት መግቢያን ተከትሎ በሰሜን እዝ በተዘጋጀ መሰናዶ ላይ የእዙ ዋና አዛዥ ባደረገው ንግግር ህዝብን ከህዝብ ለማጋጨት አንዳንድ ክልሎች ልዩ ኃይላቸውን እያዘጋጁ ነው በማለት ክስ አቅርቧል። በአጎራባች ክልሎች የግጭት እንቅስቃሴዎች እየተከሰቱ ነው ከማለት ውጭ የጦር እንቅስቃሴ እያደረጉ የሚገኙት ክልሎች የትኞቹ መሆናቸውን አልገለጸም። በተያያዘም በመቀሌ ከተማ በተለያየ ዩኒቨርሲቲዎች ሲማሩ የነበሩ ተማሪዎች ከሚኖሩበት ክልል ውጭ ወዳሉት ዩኒቨርሲቲዎች ለመሄድ ስጋት ያደረባቸው መሆኑን በመግለጽ ሰልፍ ያካሄዱ መሆናቸው ታውቋል። የትምህርት ሚኒስቴር ባለስልጣኖች ለተማሪዎቹ ደህንነት አስፈላጊው ጥበቃ ይደረግላቸዋል የሚል ቃል ቢሰጡም ተማሪዎቹ በዚህ ተማምነው ለመሄድ ፈቃደኛነት አላሳዩም ተብሏል። የጅቡቲ መንግስት ሰኞ ዕለት በሰጠው መግለጫ ዲፒ ወርልድ የተባለው የተባበሩት አረብ ኤሚሬት ኩባንያ በጅቡቲ ወደብ ላይ ያለውን የ33% ድርሻ የወረሰ መሆኑን ገልጿል። በጅቡቲው ፕሬዝዳንት ትእዛዝ የዲፒ ኩባንያ ድርሻ ሙሉ በሙሉ የጅቡቲ መንግስት እንዲሆን የተደረገው የጅቡቲን መሰረታዊ ጥቅም ለማስጠበቅ ነው ተብሏል። ባለፈው ጥር ወር ጅቡቲ ዲፒ ወርልድ አማካኝነት ሲቀሳቀስ የነበረውን ወደብ ከኩባንያው መንጠቋና ኩባንያው እንግሊዝ ሀገር በሚገኙ ባለም አቀፍ ፍርድ ቤት ላይ መክሰሱ ይታወቃል። በዚምባብዌ ኮሌራ በሽታ ተስፋፍቶ የ20 ሰዎች ህይወትን ካጠፋ በኋላ የሀገሪቱ የጤና ጥበቃ ባለስልጣኖች በይፋ የኮሌራ በሽታ በሀገሪቱ ውስጥ መግባቱን አውጀዋል። የሀገሪቱ የጤና ጥበቃ ሚኒስቴር ለጋዜጠኞች በሰጡት መግለጫ በአሁኑ ወቅት ይህ የኮሌራ በሽታ ወደ ተለያዩ የሀገሪቱ ክፍሎች የተዛመተ መሆኑን የገለጹ ሲሆን በበሽታው የተለከፉ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱንና በአሁኑ ወቅት ወደ 2000 የደረሰ መሆኑን ተናግረዋል። በሽታው ሊስፋፋ የቻለው የቆሻሻ ማስተላለፊያዎች በመደፈናቸው በወቅቱ አለመነሳቱና የውሃ አቅርቦት እጥረት መሆኑን በተጨማሪ አብራርተዋል። በዋና ከተማ በሐራሬ የሚኖሩ ዜጎች ለቀናት ውሃ ባለማግኘታቸውና ጉድጓድ ቆፍረው ውሃ ማውጣት በመገደዳቸው በሽታው ሊስፋፋ የቻለ መሆኑን ተናግረዋል። የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅትና ሌሎች የሰብአዊ እርዳታ ተቋሞች እርዳታ ማድረግ መጀመራቸውም ታውቋል። ከሰላም በፊት በዚምባብዌ ከ4000 በላይ ሰዎች በኮሌራ በሽታ መሞታቸው ይታወሳል። ባለፉት 3 አመታት በአለም ላይ በረሃብ ምክንያት እየተሰቃዩ ያሉ ዜጎች ቁጥር እየጨመረ መሆኑን አንድ የተባበሩት መንግስታት ድርጅት የጥናት ዘገባ አመለከተ። እንደ ፈረንጆቹ አቆጣጠር በ2017 በአለም ላይ 821 ሚሊዮን ሰዎች የምግብ እጥረት ያጋጠማቸው መሆኑን የተከሰ ሲሆን ይህም በአለም ህዝብ መካከል ከ9ኙ አንዱ እንደተራበ ያሳያል ተብሏል። ከነዚህ ውስጥ 151 ሚሊዮን የሚሆኑት ከ5 አመት በታች የሆኑ ህፃናት መሆናቸውን ጥናቱ ገልጿል። የአየር መዛባት ለምግብ መቀነሱ በከፊል ምክንያት እንደሆነም የጥናቱ ዘገባ አብራርቷል። በመጨረሻም ድንበር የለሽ ሐኪሞች የተባለው ተቋም ሰኞ ጳጉሜ 2 ቀን ካይሮ ላይ በሰጠው መግለጫ ከ10 ቀናት በፊት በሊቢያ ወደብ አካባቢ አደጋ ባጋጠመው መርከብ ላይ ተጭነው ከነበሩ ከ100 በላይ የሚሆኑ ስደተኞች የሞቱ መሆናቸውንና በህይወት የዳኑትም በሊቢያ እስር ላይ የሚገኙ መሆናቸውን ገልጿል። በህይወት ከተረፉት መካከል ሰውነታቸው በእሳት የተቃጠለ እርጉዝ ሴቶችና ህፃናት እንደሚገኙበትም ገልጿል። ከዚህ በተጨማሪ የሊቢያ የጠረፍ ጠባቂዎች ከሱዳን፣ ከማሊ፣ ከናይጄሪያ፣ ከካሜሩን፣ ከጋና፣ ከሊቢያ፣ ከአልጄሪያና ከግብጽ የመጡ ስደተኞች በሁለት የላስቲክ ጀልባዎች ሲጓዙ አንደኛው በመተንፈሱ ምክንያት ሊሰጥም ከነበረው ጀልባ 276 ስደተኞችን አድነው ኮምሶ ለተባለው የሊቢያ የወደብ ከተማ የወሰዳቸው መሆኑን ተቋሙ ገልጿል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል። ሁቴ ፍስሙ ይሄ የታደለ ለው በደል ወንጥን ይጫሎ ይያለው ሁቴ ፍስሙ ይሄ የታደለ ለው በደል ወንጥን ይጫሎ ይያለው
እንቁጣጣሽ እኮ እንቁጣጣሽ ፋሽስቱ ወያኔ በጠመንጃ ነግሶ ኢትዮጵያ ጨለማ ሁሉም ጥቁር ለብሶ የነገ ተፈኪው ባጋዚ ተቀጥፎ የእያንዳንዱ ጎጆ ገንባ ተንሳፎ አበቦች ሁሉ በደም ጎርፍ ተጠርገው በአራቱም ማዕዘን በብረት ተጠፍንገው የምን እንቁጣጣሽ የምን ፋሽንዳ በነው ወያኔ ጣት የባንዳ ልጅ ባንዳ እየተሰበረ ወገን እንዳገዳ የምን ቁጣታሽ የምን አዲስ ዘመን ድፉን መከራውን በጀርባችን አዝለን ማርከስ ወንጀል ሆኖ በአገራችን ምድር አዲስ አመት ብለን በምን ልብነት ባርቲ በባሌ ተከፋ ወለጋ ሰው የታረደ ባጋጂ መንጋ በጋምቤላ ሀዲያ ሀረርና ወጋዴ ሰሜን ጃና ወራ ወልቃይት ጠገዴ ባህር ዳር አምባ ጎጊስ ወያኔ ሰው አርደው ምድር ቀውስ ሆኖ ሰማይ ዳር እስከ ዳር በጆፍያ ሞራ ድግስ ተሸፍኖ ሬሳ ሳዝለውን አንገት እጃችንን ታስረን በሰልሰለት የምን ቁጣጣሽ የምን አዲስ አመት የበቀለ ደርባ የደጀኔ ጣፋ ኦልቤት ሳልሊሳ አንዱ አለም አራጌ የአህመድ ዲጀበል የሃሊድ ኢብራሂም ኮሎኔል ዘደቀ አዳርጋቸው ጥቂት የአህመድ ሙስጠፋ የመሐመድ አባተ የኡሙድና ኡክሄቱ የግራቸው ሰልሰለት እንደ ቅቤ ቀልጦ የእስር ቤቱ በዚያ ባበስ ተፈቅሎ አኝኮ ያዛቸው ያንን ተመስገንና ያንን እስክንድር ነጋ ፍንቅል ቅልቅል ቅልቅል ብትንትንትንትን ሳይል የወያኔ መንጋጋ ብድር ሳናስከፍል ሰዎች ሳንዘጋ መልካም አዲስ አመት እንቁጣጣሽ ብሎ የታለ እኛ ጋ እንዴ? የኛን ቁጣታሽ እኮ የኛን ቁጣታሽ የኛ አዲስ ዘመን ትግላችን አብቦ አመጣችን ደፎ ወያኔ ሲቀወን የኛን ቁጣታሽ እናትና አባቶች ጥቁሩን አውልቀው በህብረ ቀለማት አጊጠው አሸብርቀው ነፍሰ ነጣቂውን እኮ ወያኔውን ነፍሰ ነጣቂው ወጥቶ በአደባባይ ፈርዱን አስታጥፎ ደስታቸው ጨፍ ሲል ደስታቸው ሲናበብ ከየፊታቸው ላይ ያ የኛን ቁጣታሽ የኛን ቁጣታሽ ዘረኛውን ጥለን ዘረኛ ሳይነግስ አረንጓዴ ቢጫ ቀይ ሰንደቁን ሰቅለን በሰላም ስንሰግድ በሰላም ስንቀድስ የወያኔ ስርዓት ግባተ በይቱ በህዝብ ሲጠናቀቅ የጀግኖቻችን ደም ባፈሰሰው ጠርገን ባመጣችን ሲደርቅ የኛ እንቁጣጣሽ የፖለቲካ ስርዓት ሁሉም ሲለቀቁ ያኔ እንቁጣጣሽ አው እንቁጣጣሽ ይኸው ለጣትሽንቁ የኛ እንቁጣጣሽ የፖለቲካ ስርዓት ሁሉም ሲለቀቁ ያኔ እንቁጣጣሽ አው ለጣትሽንቁ አው ለጣትሽንቁ የኛ እንቁጣጣሽ ሱሃቴን በሰሙስ እኔን ከርቋት መበደላን ተው ሞክሩ ባካችሁ ሱሃቴን በሰሙስ
ተሸክሞ የምን አዲስ አመት አመት በአመት ሲተካ ለማድ ሆኖብን መልካም አዲስ አመት በሚል ተስፋ ዘልምኞት ስናሰማ ልባችን ያለፈውና መጪው መንትዮች መሆናቸውን አጥቶት እንዳይደለ ያውቃል። የምን ቁጣጣሽ የምን አዲስ አመት ግፍጭቆናው ሳይልቅ ጨቋኝ ሳይወገድ ነው የኛ መልእክት ሁሌ በዚህ አመትም ያው ነው። ለነገሩ ግርግሩ ተፈዋልና ለመለስ ዜናዊ ድረስ የመጡ አንድ ቀንም እንኳን ለህዝብ መብት ያልዘፈኑ ያልጮሁ የአዜብ ምንጣፎች ሲባሉ የነበሩ ሁሉ ዛሬ ስለ ሀገርና አንድነት ሰንደቅ ዓላማ ለብሰው ቆያ ሆዬ ይያሉ ነው። ያድርባዎችና መሰሎቻቸው ጎራ መድረክ ሲያጨናንቅ የኛ ሐሳብ ደግሞ ወደ ጉድጓድ እስር ቤቶች ወደ ኪሊንጦ ዙዋይ ደደሳ ብር ሸለቆ የትግራይ ማጎሪያዎች ይሄድና ልባችን ዛሬ የሚቆስላል። ጨፈሩብን እንጂ እኛን የሚያስጨፍር ምንም የለም። የለውጥ ተብየው ይዘትም ለምን ጮቤ እንደማያስረግጠን ቀደምም የተናገርነው ነው። ስለ ለውጥ ተወርቷል፣ አሁንም ግን ለውጥ የለም። መንገድ አዳሪዎች፣ በሚሊዮን ረሃብተኞች፣ ያልተፈቱ የፖለቲካ እስረኞች፣ የተፈናቀሉ ህዝቦች፣ የሚሰቀሉ ዜጎች የሀገራችን ገጽታ ሆነው ውድ ሀገራችንም የፍትህ ያለ ጩኸቷን አሁንም እያቀለጠችው ነው። ግርግሩ ደርቷል። አጃቢዎችም ከውስጥም ከውጭም ተቆልቁለውና በየሆቴሉ ታሽገው የህዝብን ገንዘብ ያከስራሉ። አውሬው ቆሰለ እንጂ አድብቶ አለ፣ አሁንም ይገድላል፣ ያገግምም እየጣረ ነው። የሚበጀውን የሚያውቀው ህዝብ ሆኖ ሳለ እናውቅልሃለን የሚሉ የወያኔ ወላጆች ከወያኔ ጉያ የመጡ ተሰይመውበት ያለፈውን እንቀጥልብሃለን ብለውታል። ህዝባዊ ሽግግር ያለውን ሽረው ወያኔያዊ ምርጫ እንዲያዘጋጁ ደፋ ቀና እያሉ ናቸው። ዘረኝነት መልኩን ቀየር አድርጎ ከፍቶ ሊቀጥልብን መዘጋጀቱንም እያየን ነው። ገጣሚው ፈርዶበት አማራ እንዳለውም አማራውም ሌላውም በገዢዎቹ እብሪት መከራ እያየ ቀጥሏል። መጣልባ ህዝብ ለችግርና ስቃይ ተዳርጎ አዲስ አመት መጣልህ በሚል ከደላን ጋር አብረህ ዘፈን ሲባልም መታዘብ ልማዳችን ሆኖ ቀጥሏል። የኢትዮጵያ ህዝብ አሁንም ጭቆና ነው፣ አሁንም ባገዛዙ እየተሰቃየ ነው። ከዚህ ለመገላገል ጀምሮት የነበረው ትግልም በሻጥር ተደናቅፎበታል። ታፍኖ ግን አልጠፋም። አሁንም በህዝብ ወገኖችና በወያኔዎች ወይም ጨቋኞች ጎራ ያለው ልዩነትና ግብግብ የህዝብ ትግል ተቋርጦ ተጨናቅፎ ያለፈው ተጠግኖ ይቀጥል ወይስ ህዝብ የሚፈልገው ሙሉ ድል በአገዛዙ ላይ ተገኝቶ ወደ ህዝባዊ መንግስት መስረታ ሁሉም ይዋደቅ የሚለው ነው? በአገዛዙና በሰፊው ህዝብ መሃል ያለው የማይታበቅ ቅራኔ አሁንም ዋነኛውና ቀዳሚ ነው። ይህ ነው መሰረታዊ ገጽታ። በርግጥ ግርግር ለሌባ ያመቻልና መደናገር መስፈኑ ጊዜያዊ ብቻ ነው። በግንቦት 1984 ዓመተ ምህረት ባሰራጨነው መልእክት ኢህአፓ ብለነው ከነበረው በሰፊው መጥቀሱ ተቃሚ ሆኖ አግኝተናል። ግርግር ለሌባ ያመቻልና ጠንቀቅ ትርምስ ትርምስምስ በበዛበት ኪሳውላቂ ይደላዋል። ወያኔ ኢህአዴግ ኢትዮጵያን ሊሰርቅ ማንነቷን ሊያጠፋ በሻቢያ ባላይ ተቆጣጣሪነት የተሰማራ ወሮ በላ ቡድን እንደመሆኑ መጠን ተልእኮውን ከግብ ለማድረስ ግርግር ትርምስ ጦርነት ምስቅልቅል መስፈኑ ይጠቅመዋል። በጎጥ ደረጃ ተከፋፍሎ እየተፋጀ ያለ ህዝብ ሀገሩን ይጠብቃል? መቼና በምን አቅሙ ተከፋፍሎ እርስ በርሱ እየተጋደለ ያለ ህዝብ የጋራ ሀገሩን ካጥፊ ያድናል? እንዴትና በየትኛው ህብረት? የጥቅሱ መጨረሻ ይህ የዛሬ 27 ዓመት ያቀረብነው ሀቅ ዛሬም እውነት የሚባል ነው። የህዝብ እርስ በርስ ግጭት ለወያኔ ጠቃሚ ነው ብለን ስናጋልጥና የህዝብ ግጭትም እንዲቆም ስንማጸን የሚከተለውን መልእክት በዛው አስተላልፈን ነበር። የወያኔና ሻቢያ ድል እንዲረጋገጥ የኢትዮጵያ መከፋፈልና መዳከም ወሳኝ በመሆኑም ለአንድነት የቆሙትን ኃይሎች በትምክህተኛ አማራነት በመፈረጅ ዘረኛ ጸረ አማራ ቅስቀሳ በማካሄድና በጃዙርም በጸረ ህዝቡ ወታደራዊ መንግስት ኢሰብአዊ ድርጊቶች በመደገፍ ወደ ድል ሊያመሩ ቻሉ። አላማቸውን ከግብ ለማድረስ በደም በራሰ ጎዳና ሲጓዙም መርህ ያሉትን እንዳስፈላጊነቱ በማሽቀንጠር ለአረቡ አረብ፣ ለክርስቲያኑ ጸረ እስላም፣ ለእስላሙ ጸረ ክርስቲያን፣ ለግራው ጸረ ቀኝ፣ ለቀኙ ጸረ ግራ፣ ለአሜሪካው ታማኝ፣ ለጸረ አሜሪካው ጸረ ኢምፔሪያሊስት ወዘተ ሆነው በመቅረብ በማወናበት በማጭበርበር ሁሌም ግን የመገንጠል መገነጣጠል አላማቸውን ሳይስቱ ታግለዋል። ጠላትን ከፋፍሎ ማሸነፍ ስልት ነውና በጠላትነት የፈረጁት ኢትዮጵያና የአንድነት ኃይሎችን በመሆኑ በእነዚህ ላይ ተረባረቡ። ፋሽስቱ መንግስት ግራ ቀኙን እያረደ ህዝቡን ሲያሰቃይም ያልተጠበቀ አጋር ሆኖላቸው አለውዴታቸው ተባባሪያቸው ረዳታቸው ሆነ። ብዙዎቹም ፋሽስቱ መንግስት ይውደቅ እንጂ የመጣው ይምጣ በሚል አቋም ተጠምደው በአገራችን ላይ ያንዣበበው ጥፋት አልከሰትላቸው አለ። ኢትዮጵያ አትገነጠልም ያልነውን ሁሉ በትምክህተኛ አማራነት በመሰየምና በማጥላላት ለአንድነት የቆሙ ኃይሎች እንዲሸማቀቁና ሌሎች ለኢትዮጵያ የቆሙ ወገኖች ሁሉ ኢትዮጵያ በማለት ፈንታ በብሔረሰባቸው ደረጃ እንዲወሰኑ ለማድረግ የታቀደ ስልት ሲሆን ውጤት አላስገኘላቸውም ማለትም አይቻልም። ሻቢያ ወደ አሶሳ ከሆነ ጋር ሆኖ ዘምቶ አማሮችን የጨፈጨፈው የኦሮሞ ብሶት ከንክኖ ሳይሆን አማራና ኦሮሞን በደም ገደል ለመለያየት እንደነበርም ግልጽ ነው። የጥቅሱ መጨረሻ በመቀጠልም ይህ የእርስ በርስ ግጭትና ደም መፋሰስ ኢትዮጵያን ጎርቶ ለህዝብ የማይበጅ ሁኔታ ይፈጥራል በሚል የሀገር ሽማግሌዎችና የሃይማኖት መሪዎች ሁሉ ግጭቶች እንዲቆሙ እንዲያደርጉ ጥሪ አቅርበን ነበር። ያኔ ያማረነው ሁኔታ ዛሬም ተባብሶ ተከስቶ እንዳለ ማንም ሊክደው የሚችል ሀቅ አይደለም። የአዲስ አበባ ህዝብ በወቅቱ ክሽን ያለ ዶሮ መብላት ካማራችሁ፣ በርበሬ ጨውቅቤ ቅመም ካመጣችሁ ለመገነጣጠል ወያኔ ያለላችሁ ብሎም ነበር። ዛሬም ይህ ሀቅ ሆኖ አለ። ህዝብን በዘረኝነት በማናከስ በጥብጡን አስፈነውብናሉ። ይህን በተመለከተ በታህሳስ ወር 1984 ዓ.ም ባወጣነው መልእክት ኢህአፓ የሚከተለውን አስፈረን ነበር። ዛሬ በጎት ታጅለው የተበረዘ ታሪክንም ለሚረጩት ሁሉ ሐቁን የሚያሰግጥ መሆኑንም መጥቀሱን እንፈልጋለን። ዛሬም አቋማችን ይኸው ነውና ዛሬ ገንጣይ ጠባቦች አገዛዙ ዙሪያ ፈልተዋልና ትላንት ያልነውን መድገሙ አስፈላጊ ይሆናል። እንጠቅሳለን። ወያኔ ኢህአዴግ
መብትን ለማፍረሻ ዴሞክራሲ ለጭቆና እያለ ኢትዮጵያን እያተራመሰ መሆኑ በገሃድ እየታየ ነው። ለሀገር አንገብጋቢ ችግሮችና አፍጠው ለሚገኙ ቀውሶች ጥራት ነጠቅ የሙከራ መፍትሄዎችን ሁሌም ቅራኔና መገንጠልን የሚያራግቡ እየተሰጡ ችግሩ በመቃለል ፈንታ ተባብሶ በመሄድ ላይ ነው። ኢትዮጵያ እንደያሌ ሌሎች ሀገሮች ሁሉ በርካታ ብሔረሰቦችን ያቀፈች ሀገር ናት። በታሪክ ሂደትም ከውስኑ የእድገት ደረጃ በተቆራኘ መንገድ የአንድነት መለሰኛ ሆነ ማገሩ ኃይል ሆኖ የተከሰቱባቸው ወቅቶች መኖራቸው አያስቀርም። አንድ አገር ሆነናል ያሉት እና አሜሪካ የአውሮፓና አሲያ ሀገሮች አገራዊ ህልውናን ማረጋገጫ ሂደቱ ሁሌም ሰላማዊ ሁሌም በፈቃደኝነት ላይ የተመሰረተ አልነበረም። በታሪክ ሂደት የተከሰሱትን መመርመር ማጤን ከበጎም ከመጥፎም ሊቀሰም የሚችለውን ጠቃሚ ተመክሮ መገንዘብ ክፉ እንዳይደገም መጣር የሚጠበቅ ነው። ታሪክን መስራት ባይገባም ታሪክን ዘንድሮ ለፍጅት ስሜታዊ መጠቀሚያና ማጠየቂያ ቅራኔ ማዳበሪያ አድርጎ መጠቀም ደግሞ ጎጂ እንጂ ጠቃሚ እንዳልሆነ መዘንጋት አያዋጣም። በኢትዮጵያ የህዝብ እኩልነት አለመጠበቁ መብት መደፈሩ መዛባቱ የማይካድ ነው። እነ ኢህአዴግ ፈሊጥ ወይም ንቃት መስሏቸው በእነ አጼ ቴዎድሮስ አጼ ምኒልክ ወዘተ ላይ የሚያወርዱትን ዘለፋ ቦታ ባንሰጠውም በታሪክ ሂደት ለደረሰ በደል በገሃድ ሲታይ ለቆየ የእኩልነት መጥፋት ደግሞ ደንታ የለንም ማለት አንችልም። እነ ወያኔ ሙት ዓለም ከገቡ ዘመን ያለፋቸውን እነ ስታሊንን ቀስቀሰው ከሰባ ዓመት በፊት ለተከሰቱ እውነታዎች ምላሽ ይሰጣሉ ተብለው የተጻፉትን መጽሐፍ እንደ ቅዱስ መጽሐፍ ተቀብለው ጊዜና ሁኔታ መለወጡን ክደው የድንጋይ ዳቦ ዘመን ግፍቶችን ማሽጎድጎዳቸው መጥፎ የማይለቅ ልምድ ሆኖባቸዋል። በኖሩበት ዘመንና የታሪክ ወቅት አቋያ መገምገም ያለባቸውን የጥንት ሁኔታዎች በዘንድሮ መነጽር ያውም በአልባንያ ማየት መተቸትን መርጠዋል። የምትረግጡትን እዩት እወቁት የቆማችሁበትንም አስተውሉት የምንላቸውም ለዚህ ነው። በብሔር ብሔረሰቦች መካከል ልዩነት ይጥፋ እኩልነት ይስፈን መብት ይከበር ብለው አያሌ ታጋዮች ሲጠይቁ ሲታገሉ መስዋዕትነትን ሲከፍሉ ጊዜ አልፏል። የእኩልነት ጥያቄ ጥያቄነቱ የተከሰተው ትናንት እነ ወያኔ ሻቢያ ሲቀፈቀፉ ሳይሆን ከዚያ በፊት ነው። የነ ሻቢያና ወያኔን ክስተት ልዩ የሚያደርገው ጭቆናው ሊጠፋ የሚችለው ኢትዮጵያ ስትገነጣጠል ነው ብለው የሚለፍፉ ኃይሎች ሆነው መገኘታቸው ነው። የነ ወያኔ መርህ በማኒፌስቶአቸው በመርሃ ግብራቸው እንደገለጹት ሁሉ የኢትዮጵያ ብሔረሰቦች በአብይ የእርስ በርስ ቅራኔ የተጠመዱ በመሆናቸው ተገነጣጥለው መኖር አለባቸው የሚል በመሆኑ ይህን ሽምድምድ ከታሪክ ከሀቅ ጋር የተጣላ አቋም በእግሩ ለማቆም ይህን አለ ያሉትን አብይ ቅራኔ ቆስቁሶ ለማጠናከር ራሳቸው ልዩነቶችን ማራገብ መገንጠል የግድ አስፈላጊ ነው የሚለው አስተሳሰባቸውን ሀቅ ለማድረግ ሳይታክቱ ጣሩ። አብሮ መኖርን የማይታሰብ ነገር አድርጎ ለማቅረብ ማስፈራሪያ የሚባል ጭራቅ ተፈልጎም አማራ ለዚሁ ሚና ተመደበ። በዚሁ መሰረት ቅራኔን በማራገብ ጥላቻን ለማጠናከር ተራወጡ። በትግራይ በኤርትራ ያለው ትምክህተኛና ዘረኛ አስተሳሰብ በኋላ ቀርነት ላይ የተመሰረተ አመለካከት የሌለ ይመስል ባሪያ ወዘተ እየተባሉ ሌሎች አፍሪካውያን የማይሰደቡ ይመስል ኃጢአቱ በብቸኝነት በአማራው ላይ ተለጥፎ ሲናፈስ ቆየ። ዘረኝነትና ኋላ ቀርነት እጅ ለእጅ ተያይዘው እንደሚሄዱ ግልጽ ሆኖ ሳለ የባህል የንቃት የአስተሳሰብ ኋላ ቀርነት ሁሉንም በክሎ እያለ ማንም ሊያስብ የሚችል ሰው አንዱ በሌላው ላይ ያለውን ንቀት አንጸባራቂ አቋም እያወቀ አንድ ብሔር ብቻ በኢትዮጵያ ትምክህተኛ ሌላው ሌላ ሆኖ ቀረበ። እንዲህ ተደርጎ መቅረቡ ለተደረሰበት የወያኔ ቅድመ መደምደሚያ ከአማራ ጋር አብሮ መኖር አይቻልም ላለው አስፈላጊ ነበር። ውጥንቅጥ ይሏል። ይህ ነው መወገዝ መረሳት ይገባቸው የነበሩ አጓጉል ምሳሌዎች ሕያውነት ተሰጣቸው። አጼዎች በጅምላ እንዲሁም አርበኞች ፍጹም ያለ አግባብ ተወገዙ። ቋንቋ የግንኙነት መሰረት መገልገያ መሳሪያ መሆኑ ቀርቶ የልዩነት ማጥበቂያ ሆኖ ቀረበ። በቅጡ ያልተጨበጠ ለተጨባጭ ሁኔታ አግባብነቱ ያልተመረመረ ርዕዮተ ዓለምም ቁንስሉ ተወስዶ የማይለወጥ የማይተች ተብሎ ተለጥጦ ጽንፍ ደርሶ የመብትን ትርጉም አንሸዋሮ መገነጣጠል ነው የሚል ትርጉም ሰጥቶ ማቅረብ ተዘወተረ። የሰው ልጅ በአንድ አገር ነዋሪነቱ በአካባቢው بمعبرسب كفلو بأمنتو بپولتيكا عملكاكتو بغلسب النتو چمر يمي تاوكنا يمي اللي تكمونا في اللاغوتوم بالنزي لقلسنا لكسط يمي چلمولو إيتكاهيدة يبهير بهير سب ليونتن بچنيا على زيام واننيا مليياوش لما درقنا لزيكو عمينت زل عالماو النت لمستات تزمتا يبهير بهير سبو تشكل النت إياكي مدقة مجنطلن كمدقة فتنطلو أي تايم طبال عند النت بكل النت ياله اللو بتمكتني النت بشعاء أماراتن كلاكن كأي النت توقزة تقلات شمس أروكو من استنو بلو كجدة اسكتري بولي ينقودو يلفقوت خلو ببهر تياكي لاي دنيناوي ستاليناوي أقوام نو يمي بالون مافرشا انداشن كتابات اللقو جنطل جيتس كتاكما من اللبت باجرو يبهر بهر سال تياكي الديمقراسي تياكي أكال بموان فانتا بايير تسكلو وسانينا عبي يميلو تنكسرو يتلارسو كسماية سمايات يميوردو بمجنطل بيتشانو يالي مسلا إنه يعني لتبالو مبت مسارتاوينا بيتشنيا ترقومو مجنطل نوسلو من نشاك شوراسو تقباب النتنا مجنطل بتقبار معالي نبرا بموانو نو يتكسو مجرشا برجمو كلفو لمتكسي تقدد نو مكنيات علن لچگرو چو منسيه هونت ويانيو چو زاريم تنصراف توالو ያገዛዙ ሐላፊዎች ተደባልቀው በብሔረተኛ ደረጃ ተለጣፊ ሆነው ያገለገሉት ወያኔ ምን ይል እንደነበርና ምን ይመስልም እንደነበር ዳግም ጫና ሰጥቶ ለማቅረብ ነው። ጸረ አንድነት ኃይሎችና ፍጅት አቀንቃኞችም አንድም ሳይቀሩ ዛሬም አገር ገብተው መድረክ ተሰጥቷቸው እንዳለም ለመጠቆም ነው። አያይዘንም ያባይ ነበርውና ያለው አቋም ፍጹም ኢትዮጵያዊ ሆኖ እንደጸናም ለመጠቆም ነው። ዛሬ ያገራችንን ህልውና በጠባቦች መንጋል አደጋ አጋልጠው ባሉበት ትላንትን መርሳትም አይገባም ለማለት ነው። የምን ቁጣታሽ የምን አዲስ አመት ከጨቋኞችና ጸረ ዲሞክራሲ ዘረኞች ጭራሹን ሳንገላገል ወንድም እህቶቻችን ጀግኖቻችን ከጉድጓድ ሳይወጡ ጠላቶቻችንን ሳንፋረድ ህዝባዊ መንግስትን ሳንመሰርት ጉልቻው ተለወጠ ለሚሉን ደግሞ ወጡ አሁንም ጎርንቷል እንላቸዋለን። ሀገራደን ትግል ያድርባዎች መንጋባል ትሊሆን መፍቀድ የለብንም። በጭቁን ህዝብ እነተም አዲስ አመት እስኪመጣለት ድረስ ህዝባዊ ትግላችን ተፋፍሞ ይቀጥል።
I'm not going to be able to do it.
አድማጮቻችን በማስከተል አቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ መስራችና የከፍተኛ አመራር ኮሚቴ አባል ነሐሴ 5 ቀን ከፍኖተ ርዕይ ጋር አድርገውት የነበረውን ቆይታ ክፍል 5ኛውንና የመጨረሻውን ክፍል እናሰማለን። ከሰሞኑ በድሬዳዋ በሻሸመኔና በጅጅጋ አካባቢዎች ስለደረሱት ችግሮች ምን ይላሉ?
የርስ በርስ ግጭቱ እንግዲህ ድልዳሉ ተሰራው በወያኔ ነው። ወያኔ ህገ መንግስት በሚለው እኛ ህገ ወያኔ በሚለው ኢትዮጵያን ለዘጠኝ ብሔር ላይ በተመሰረተ ክልል ሸንሽኖ ይህንን የህዝብ በርስ ግጭት መከፋፈል መዳከም መሰረት ጥሎ የቆየ ነው እና የወያኔ ህገ መንግስት የሚባለው ነገር ውጤት ነው። በጅጅጋና በድሬዳዋ እና አልፎ ደግሞ በጌዲዮና በኦሮሞ መካከል፣ ገሬ ሶማሌና ቦረና ኦሮሞ መካከል፣ በወለጋ በልዩ ልዩ ቦታዎች አሁን ዜጎች ህይወት እየተቀጠፈና በጣም ግፍ እየተፈጸመ ብዙ ሰዎች ከልዩ ልዩ ብሔረሰብ ብዙ ዜጎቻችን እየተገደሉ እየተፈናቀሉ መሆኑን ያው እንግዲህ እያየን ነው። ይሄ ወያኔ የመጨረሻ ሙከራ እያረገበት ያለ ስልጣኑን መልሶ ለመያዝ አገሪቱ አልተረጋጋች አገር ናት። ይሄ አዲስ መጣም የተባለው ሹም ነገሮችን አባባሰ እንጂ ሊያበርድና መፍትሄ ሊሰጥ አልቻለም ለሚለው ማጠየቂያቸው እንግዲህ ማጠንጠኛ ሊሆናቸው የሚችል በአብዛኛው የነሱ ይጃለበት ነው የሚል ነው። እንግዲህ ህዝብ በዚህ በኩል ትልቅ አደጋ ኢትዮጵያ ላይ ትልቅ አደጋ እንደተጣለ እንደመጣባት ከዚህ በፊትም ስንለው የነበረ ነው። እርስ በርስ አጋጭተውን በታትነውን ሊሄዱ የሚችሉበት ሁኔታ አለ ብለን አስጠንቅቀናል። አሁንም ደግሞ በዚህ ባለፉት ወራት ምናየው ደግሞ እንደዚሁ የህዝብን ግጭት የህዝብን እርስ በርስ መጋጨት መጣላት የሚፈልጉ ኢትዮጵያዊነትን ማጥፋት የሚፈልጉ ኃይሎች እየተሰባሰቡ በአዲስ አበባ እንግዲህ ክብር እንግዳ እየሆኑ እየተጠሩ እየገቡ እንደሆነ ምናይበት ሁኔታ ስላለ ይሄ በጣም እኛ ለኢትዮጵያ ህዝብ ማሳሰብ የምንፈልገው እየሞከርንም ያለነው በዚህ አይነት የወያኔ ወጥመድ ውስጥ ገብቶ በስበስ ግድያ የህዝባችንን የለውጥ ጉዞ እንዳደናቅፍ ስርዓቱም ተጠናክሮ እንዳይቀጥልብን ነቅሶ ቢጠብቅ ጥሩ ነው እንላለን።
ወያኔ ለተከሰቱ ችግሮች ዋነኛ አቀናባሪ ነው ይባላል። ህዝቡንም የሚያሸብረው እኔ ይሻልሃለሁ ለማለት አይደለም።
ወላ ኢትዮጵያ በአሁኑ ጊዜ ተረጋጋች አይደለችም። የእርስ በርስ ብጥብጥና የመከፋፈል የሶማሌ አይነት ሁኔታ የሚመጣበት ሁኔታ እንትን እድል አለው እና ይሄ ደግሞ የኛ የተረጋጋ ሰላምና መረጋጋት የነበረበት አስተዳደርና አገዛዝ ይሻላል የሚለውን አቋማቸውን ለማቅረብ ይረዳቸዋል። ስለዚህ ለዚህም ብለው ነው መጀመሪያም ከፋፈሉት። ሁለተኛ ይሄን ካሉ ዘንዳ ደግሞ ቀጥሎ ህዝቡን የሚያነሳሳና እርስ በርስ የሚያጋጭ ይበልጥ በቤተክርስቲያን አቃጥለዋል፣ መስጊዶችንም ሊያቃጥሉ ይችላሉ፣ ዜጋን ንጹህ ሰው ዘግዝቀው ይሰቅላሉ። እንዲህ አይነት ብቻ የማይ መደረግ የሌለበት ጋጠወጥ ህገወጥ የሆኑ እርምጃዎችን መውሰድ በአንድ በኩል መንግስት የለም የሚለውን ነገር እንግዲህ በደንብ አጠናክሮ መልእክቱን የሚያስተላልፍበት ሲሆን፣ ሁለተኛ ደግሞ ቅድም እንደተባለው በእኛ ጊዜ ይሻለ እኛ ሙሉ ቁጥጥር በያዝንበት ጊዜ እንደዚህ ነገሮች በፍጹም ሊፈጸሙ አይችሉም፣ ግን ተፈጽመዋል ለነገሩ ብሎ ለማሳመንም ነው። እና የነሱ በቀጥታ መጥተው የነሱ ሰዎች ወይም ወታደሮች ወይም ኃይሎች ይህን ስራ በቀጥታ ባይሰሩትም በእጅ አዙር እንዲሰሩ ሁኔታውን ያመቻቹና የሚገፋፉትም እነሱ ናቸው ማለቱ ያው የሚያስኬድ ይመስለኛል።
ከመስቀል አደባባይ ቦምብ ፍንዳታ ጋር በተያያዘ ቦምቡን ያፈነዱት ሰዎች የሹሙን ዝና ለመጨመር ሲሉ ያደረጉት ነው ይላሉ። እርሶ ምን ይላሉ?
ወንድሬ ኢትዮጵያ ውስጥ አሁንም ቢሆን ግልጽነት እንደሌለ የሽፍንፍን ፖለቲካ እንደሚካሄድ ነው የሚያሳየው። ይሄን ምን ጠይቀውኛ የኢትዮጵያ ህዝብ ምን እንደሆነ ምን እንደተደረገ ምን እንዳለ ማወቅ ያለበት መብት ተከብሮለት አይደለም። ምንም ነጻነት የለም፣ ሁሉ ነገር በቁጥጥር ስር ነው አሁንም የሚካሄደው። ይሄ በመሆኑ ይሄን ያንን ይላል። ቦምቡ እውነት ቦምቡ ፈንድቷል፣ አዎ ሰው ሞቶበታልና የፈነዳ ቦምብ አለ፣ የተያዙ ሰዎችም አሉ። እነሱ ለፍርድ ቀርበው ቃላቸውን ሰጡ ወይ ምን አሉ፣ በምን ምክንያት ተደረገ ይሄ ቦምቡ ፈነዳ፣ የውጭ ሀገር የአሜሪካ ፖሊስ FBI ብለው ጠርተው እነሱ እየመረመሩት ነው ተባለ። ለምን እንዳስፈልጉ የውጭ መርማሪዎች የምናውቀው ነገር የለም፣ መገመት እንችላለን። ሌላም ዜናዎችን እና መረጃዎችም ሊኖሩን ይችላሉ። ይሄ ኤኒዌይ የመናገሩ ግልጽ የማድረጉ ጉዳይ በባለስልጣኖቹ እጅ ያለ ነገር ነው። ሁለቱም እንግዲህ የሚያስኬዱ ይሄን ነገር የተደረገው የሱን ህዝበኝነቱን ተወዳጅነቱን ለመጨመር ነው የሚሉትም ሆነ የለም ተወርውሮበታል ወያኔን ወረወረበት የሚሉት ክርክሮች ወይም ግምቶች የሚሰሩ ናቸው። እና ሀቁ የት ላይ ነው ለሚለው እንግዲህ እኛ በበኩላችን ደግሞ ያሉን አንዳንድ መረጃዎች ደግሞ እነዚህ ናቸው ለማለት ደግሞ በአሁኑ ጊዜ ዝግጁ አይደለንም። ግን እነሱም ያውቁታል እኛም እናውቃለን፣ ህዝብን ያሳውቁ ነው የምንለው።
ከኢንጂነር ስመኘው በቀለና ከአባይ ግድብ ጋር በተያያዘ የሚሉን ካለ?
እኛ ስለ አባይ ግድብ ብዙም ሚስጥር ነገር ብዙም የሚወጣ ነገር ያለ አይመስለንም። እኛ ብዙ ጊዜ ተናግረናል፣ ስራው ስለመቆሙ፣ የጉቦ የሙስናው ከኢትዮጵያ ጋር የተያዘው ከግብጽ ጋር የተደረገው አሁንም እየተደረገ ያለው እነዚህም በሚመለከትና ሰውም ገንዘብ እየሰጠ እንዳልሆነ የተሰበሰበው ገንዘብ ደግሞ እንደተበላ ቦንዱን ቡዳ በላው እንዳል ሁሉ ሰው የሚታወቅ ነው። እና አሁን ወያኔ ወደ አዲሱ ጠቅላይ ሚኒስቴር ለመግፋት እጁ አለበት መረጃ ተደርሶበታል የሚል አሉባልታ ያወራሉ። በሌሎች በኩል ደግሞ ወያኔ ነው ራሱ ነው ብዙ ሚስጥር ሊያወጣባቸው ስለሆነ እነሱን የገደሉት እንዲህ አይነት በአዲስ አበባ ሊሰራ የሚችል ማንም የለም ይላሉ። ሁለቱም ወገን ደግሞ የውጭ እጅ አለበት ግብጽ መሆን አለበት ብለው ያቀርባሉ። እነዚህ ሁሉ እንግዲህ መሰረታቸው አጠያያቂና ቢያንስ አከራካሪ ነው። ግን በጥቆማ ደረጃ እና በእንትን ደረጃ ይሄ አዲስ አበባ ላይ በአደባባይ እርምጃ ለመውሰድ እንዲህ አይነት ግድያ ለመፈጸም ማን ነው የሚችለው? ማን ነው በዚህ ደረጃ ድርጅት በአደረጃጀት ያለው? ግብጽ መጥቶ ኢንጂነሩን በመግደል ምንስ ያገኛል? የኒውክሌር ሳይንቲስት አረብ ወይም ኢራን እስራኤል እንደምትገለው አይደለም አላፊነት ነው እንጂ ልዩ የግድብ ችሎታና ዕውቀት የነበራቸው ሰው አይደሉም ሰውየው በስራቸው ያላቸው ዕውቀት አለ ግን ሊተኩም ይችላልቸውና ግልጽ እሳቸውን በመግደል የሚያገኘው ምንም ጥቅም ያለ አይመስለኝም እኔ አያረጉትም ባይባልም ብለን ምናልፈው ወደ ወያኔ ያተኩራል ወያኔ ደግሞ ጸጥታውም አሁንም ቢሆን የወያኔ በመሆኑ ይህንን ነገር አጣርቶ ማቅረብ ያለበት ግን ነገር እየጎተተ የሚሄደው የሚጠቅመው ነገር ለሱ ስላልሆነ ነው እንትን ወደ ፍርድ ቤት ነገሩን ማምጣትና መረጃውን ማቅረብ መረጃ ካለው ማንን የሚከስ መረጃ ካለው ወይ የሚያስከስስ መረጃ ካለው ማቅረብ ይችላል አሁንም ቢሆን የጦሩም ሆነ እነዚህ የነፍሰ ገዳዮቹ ተቆጣጣሪ ወያኔ ነው ስለዚህ እኛ ወያኔ ነው ኃላፊነቱ ያለበት እንላለን
አዲሱ ሹም አሜሪካ ካሉ ተቃዋሚ ፓርቲዎች ጋር ባደረገው ቆይታ የፓርቲ አመራሮች የህዝብን ስሜት ከማንጸባረቅ ይልቅ የግል ጉዳያቸውን አቅርበዋል ተብለው በብዙዋኑ ተተችተዋል የርሶን አስተያየት ቢሰጡን
መጀመሪያ ሰውየው የመጣው እኮ ሊወያይ አይደለም ጭብጨባ ድጋፍ አግኝቶ ለመመለስ ነው የመጣው እነዚህ የፖለቲካ ፓርቲዎች የተባሉት ጋር ውይይት ማለት ውይይት እኮ እኛ የምንለው በሽግግር ሂደት ውይይት ማለት ቁጭ ብሎ ከድርጅቶች ጋር ሁሉም ድርጅቶች ይመለከተናል ከሚሉት ጋር በደንብ ዋና ዋና ነጥቦች ላይ ሰፊ ውይይት አድርጎ ወደ ጋራ ግንዛቤ ለመድረስ ጥረት ይደረግ ነው የምንለው እንጂ እንደ መጥቶ ተጨብጭቦ የተመረጡ ሰዎች ናቸው በአንዳንዱ ጉዳይ ተጋብዘው የነበሩት ተጨብጭቦ የሁለት የሶስት ደቂቃ ጥያቄ አቀረቡ በሁለት ሶስት ደቂቃ ጥያቄ ይቀርባል ሰውየው ይመልሳል መልሶ እንኳን ያንን ነገር አይ እዚህ ላይ ስህተት ነው ለማለትም ይቻልበት ሆናት አይደለም እኛ ኢህአፓ አልተገኘም በዚህ ተልካሻ ሆነ ግብዣ እንዳማጥራው እንዳይበላ ግፋው አይነት ተልካሻ ሆነ ጥሪ ወደ መጨረሻው ሰዓት ላይ ልከውልን ነበር በደንበኛም ጥሪ ቢልኩንም በመጀመሪያም አንሄድም እኛ ምንፈልገው ውይይት እኛ ምንጠይቀው የህዝብ ጥያቄ ነው ሽግግር መንግስት ይቋቋም ሁሉም እስረኞች ይፈቱ ጸረ ህዝብ አዋጅ እንትን ይበል የወያኔ ስርዓት ደግሞ መደምሰስ መወገድ አለበት መታደስ አይደለም የሚያስፈልገው የሚል ጥያቄ ስለሆነ ለብቻችን የምናወያው ምንጠይቀውም ነገር አይደለም ምንጠይቀው ህዝብ ጥያቄ ነው እሱን ደግሞ በሰፊው አሰምተናል እዛ ላይ ተገኝተው በተክለ ሰውነት አብረው ከሰውየው ጋር ሲያጨበጭቡ ምን ሲሉ የቆዩ አዛውንቶቹም ሙሮቹም ሌሎቹም እኔ የተለየ ሚና የምጠብቅባቸው ሰዎች አይደሉም እቺን ነው የሚጠብቁት ዲክሽን ነው የሚጠብቁት ግማሾቹ ቶሎ ሮጦ ሚሾም ይሆናል ይላሉ ለዚህ ነው ሰውየውም 27 ቦታ ብቻ ነው ያለን የሚለው ለሹመት የተዘጋጁ መሆናቸውን አይቶ ነው የጠየቀው ግለሰብ የኛ አባል አይደለም ወደ 10 አመት በላይ ከዚህ ድርጅት ወጥቶ ያለ ነው የወጣበት ምክንያት ወደ ወያኔ የሚሄደን የወያኔ ህገ መንግስት ተቀብለን በመለስ ጫማ ስር እንስራ ብሎ በማመለጡ ይሄንን አባላት ስላልተቀበሉ ያው ጉባኤ ረግጦ ወጥቶ ባንጃ ከሆነና ምድረበዳ ከገባ ፖለቲካ ምድረበዳ ከገባ ወደ 10 አመት አልፎታል ስለዚህ እኛን ወክሎ ሊናገር የሚችልም አይደለም መስራች አባል ነኝ ያለውም ውሸት መሆኑን እንዳልነበረ ምስራታው ላይ ምን ሚና እንዳልነበረውም በደም ገልጸናልኛ ስለዚህ እንደነሱ አይነት ሰዎች የሚያነሷቸውን ጥያቄዎች ነው የሚሏቸው እኛ ቆም ነገር አንቆጥራቸው ተጫጭለውም ተመልሰው ቢሄዱ አሁን በህግኛ በህግ ያስከበርነው ስማችንን ይሃፓ ሚሊዮን ስማችንን ተጠቅመው ወይ ነጥቀው ኢትዮጵያ ሄደው ባለው አስተዳደር ድጋፍ ተሰጥቷቸው ቢሮ ከፍተው ሀፓነን ብለው ቢንጫጩም የትም እንደማይደርሱ እናውቃለን ምክንያቱም አባሎቻችን አሉ በአገር ቤት ልክ እንደሚያውቋቸው እንደነዚህ ያውቋቸዋል ከዚህ በፊት የተሞከረ የወያኔ ዘዴ ነው በእኛ ስም ሌላ ነገር ማቋቋም ወይም እኛን ተክቷል የሚባል ነገር ማቋቋም ራሱ ኢህዴን የተባለው ራሱ ሀፓ ሞቷል እኔ ነኝ የተካሁትም ብሎ ነበረ በዚህ ዛሬ ቄስ በሆነው ሰውዬ አማካይነት ዋናው ቆም ነገር የነበረው ደንበኛው ከድርጅቶች ጋር ውይይት ቢደረግ እንደዛ ነው ምን እንትምንለው ነው ሲያስፈልጋቸው እኮ ወደ አስመራ ሄደው ኦነግን ለመመለስ ውይይት ሲያካሄዱ ከርመዋል። እነዚህ ዝም ብለው ሊጠቃለሉና እጅ ሊደሱና ጫማ ሊስሙ የተዘጋጁን ግለሰቦችና ቡድኖችን ደግሞ የሶስት አራት ሰው ቡድኖች እኮ ናቸው። እነዚህ የፖለቲካ ሚዛናቸው ዜሮ ነው። ግን ሰብስቦ ማስገባት ወያኔም የድሮ አባሎቹን መሪዎቹን የመሰረቱትን ሰዎች የሚያስገባቸው ሚዛን ኖሯቸው ሳይሆን ያው የራሳችንን ሰብስብ ብለው እየተሰባሰቡ ያለበት ሁኔታ ነው። ይሄ እንግዲህ ህዝብ አውቅም ህዝብ አይንም ህዝብ አልነቃብንም ብለው የሚያደርጉት ነገር ነው። ይሄ በጣም የተሳሳተ ነው። ህዝብ ያል ህዝብ ያውቃል። ህዝብ ደግሞ ታሪክ አንዳንዴ ሊረሳ ቢችልም ሁሌ አይረሳም። ታሪክ ማን ምን እንዳደረገው ማን ምን እንደሆነ ምን እንደነበረ ያውቃል። እና ያፓንም ያውቃል ያፓ ያልሆኑትንም አሳምሮ ያውቃል። ማን ተደቀበውና ማን እንደጎዳው የሚያውቁ ስለሆነ እኔ ብዙ የእንትን ነው ምንድነው ይሄ የጭብጨባና ሰውን ሀያ የማሰኘት ጉብኝት እንጂ ድርጅቶች ለዋውያት ወይም ጥያቄ በደብ ቀርቦለት ለመመለስ አይደለም። የረባ ጥያቄም የጠየቀውን ሰው ያለ አይመስለኝም። ቢጠይቁትም የተሳሳተ እንትን ነው ተሳሳተ መልስ የሚያሳስት መልስ ነው ሲሰጥ የተደመጠው። እና እኛ ቁም ነገር አድርገናል። ያው
ብዙ ሰዎች አዲሱን ሹም ሃይማኖትን ተገና አድርጎ ህዝበኝነትን አገኘ ይላሉ። በዚህ ጉዳይ ላይ የሚሉን ካለ
እንግዲህ ሃይማኖት ጉዳይ ላይ ወያኔ ጣልቃ ሲገባ የመጀመሪያው አይደለም። ከመጀመሪያው ጀምሮ ነው ጣልቃ የገባው። አቡነ መርቆሬዎስንም አስፈራርተውና በአንድ በኩል በሌላ በኩል ደግሞ አጅበው ከሀገር እንዲወጡ ያደረጉት ያው ጳጳስ እያለ ፓትርያርክ እያለ ሌላ ሰው መሾም ስለማይቻል እሳቸውን በማስወጣት የራሱን ሲኖድ በአቡነ ማቲያስ ማለት አቡነ ማቲያስ ከወያኔ ጋር ከድሮ ጀምሮ የሚሰሩ እዛ አካባቢም ተወላጅ ናቸው። ስለዚህ እሳቸውን ተክቶ ያው አቡነ ጳውሎስን ተክቶ ሊያስኬድ እንግዲህ ሞከረ። አቡነ ጳውሎስ ሲሞት ደግሞ የሚቀጥለውን ያው ብዙ ጊዜ የወያኔ እንደገና የወያኔ ድርጅት ጋር ከድሮ ጀምሮ ከኢየሩሳሌም ሳሉ ጀምሮ ሲሰሩ የቆዩ አቡን እንግዲህ ሾመ። ሁለት ሲኖድ ሆነ የሚለው ነገር በጣም ብዙዎቹን ያሳስባቸዋል። ግን ወያኔ ሲኖድ ገዳማትን የሚያስፈርስ የሚዘርፍ ቤተክርስቲያኖችን ገቢ የሚሰበስብ የሚወስድ የቁልቢውንም የዋልድባውንም ሁሉ የሚያደርግ የዘረፋ ተቋም ነው የሆነው እንጂ ሃይማኖት ተቋም አይደለም። በእስልምና ሃይማኖት ደግሞ እንዲሁ ሌላ አይነት እምነት አምጥቶ ያው እስላም ወገኖቻችን ሲታገሉት ሙስሊም ወገኖቻችን ሲታገሉት እንደቆዩ የሚታወቅ ነው። አሁን ይሄንን ነገር ለማስቆምና ሲኖዶቹን በወያኔ ስር ባለው ሲኖድ የበላይነት እንዲፈጸም እንደ ካሳ ከበደ አይነት ከመለስ ጋር በመተባበር ብዙ ሲሞከር የነበረ እስከዛ ጊዜ ድረስ ጽናት ስለነበረ ለዚህ ተንኮል ተሸናፊ አልሆኑም። አሁን ሲኖዶቹ አንድ ሆኑ እልልልል የሚሉት ሰዎች አልገባቸውም። አሁን ሲኖዱ በሙሉ ቁጥጥር በወያኔ ስር ሆነ ማለት ነው። እንዳልከው አቡነ መርቆሬዎስ ወደ ኬንያ ሲመጡ እኛ ነው ኢህአፓ ነው ኢህአፓና ኢህአቅ በሚል ነው ብዙ እርዳታ አድርገን ደብቀንም አንዳንድ ገዳዮች ሊመጡ ይችላሉ የሚል እምነት ስለነበራቸው ሶቤትም ደብቀን እንግዲህ ረድተናቸዋል። አሁን ሁለቱ ሲኖዶች አንድ ሆኑ ሲባል አንድነት ይሄ አሁን እንትኑ ነው። ይሄ ምንድነው መደመር የሚለው አይነት ነገር ነው። ብቅት ያጣ ነገር እና በዛ ይደሰታሉ። ምንድነው ይዘቱ ምንድነው ለማን ነው የሚጠቅመው የጠየቅነው በኤርትራም ጉዳይ ኤርትራ ጋር አሁን ሰላም ማለቱ ይሄ አሁን የታየው ቲያትርና ክስተት ለማን ነው የሚጠቅመው ብሎ መጠየቅ ያስፈልገው። ከወንድሞቻችን ጋር እኮ ሰላም ተመሰረተ የሚል ብቻ አይደለም ውስጡ ምንድነው። ሁሌ እንላለን እኮ በፖለቲካ ዝርዝር ኪስ አይቀድም። ዝርዝሩን ማወቅ ያስፈልጋል። ተጨባጭ ምን ሆነ የሚለውን ማለት ነው። እና ምንድነው የሲኖድ ሁለት ፓትሪያርክ አለው። አሁን አንድ ሲኖድ ሁለት ፓትሪያርክ፣ ይሄ ራሱ ግራ የገባው ነገር ነው። እኔ እንጃ በኦርቶዶክስ ሃይማኖት የሚፈቀድም አይመስለኝም በእኛ በሀገራችን ባለው ማለት ነው። አሁን አቡነ መርቆሬዎስ እንደተባለው ደክመዋል፣ ሀገራቸው መግባት ይፈልጋሉ። ገባናል ግን ደክመዋል እሳቸው ብዙ አይቆዩ አሁን የመሰረት ጉዳይ ሐላፊ ናቸው የቤተ ክርስቲያን ጉዳይ ስኖ ያኔ የሚፈልገው የገንዘቡን የእነቱን የመጉዳት የማስተጓጎሉ ላይ ነው የሚፈልገውና ያን ጉዳይ አቡነ ማቲያስ ነው የሚከታተሉት አቡነ መርቆሪዮስ ቀናቸው ደርሶ በሚሞቱበት ጊዜ ያን ጊዜ አቡነ ማቲያስ የቤተክነቱ የሲኖዱ ሁሉ ሐላፊ ሆናሉ ፓትርያርክ ሆናሉ ማለት ነው ዋና ብቻኛ ፓትርያርክ ይሄ ነው ውጤቱ ሌላ የለም ግራዱ ቁጥጥሩ ምኑ በእነሱ እጅ ነው አሁንም ስለዚህ ደስ የሚልና ጥሩ ውጤት የሚያስገኝ ነገር የተሰራ ብሎ ዝም ብሎ በግልብ መናገር ወይ መፈንደቅ ጥሩ አይደለም ለማን ነው ይሄ የሚያመቸው ኡነት ሲኖዱ በህጋዊ ሲኖድ ደረጃ አንድ ሆኖ ይስ ወያኔ ሲኖድ የበላይነትን አግኝቶ ራሱን እንደ ህጋዊ ሲኖድ ሊያስቀምጥ ቻለ እና በውጭ ያሉት ቤተክርስቲያን ደግሞ እንግዲህ ለዚህ ሲኖድ ያው ሲኖድ አንድ ነው ከተባለ ለሚቆየው ሲኖድ እጅ መንሳታቸው አይቀርም ገንዘባቸው ማስረከባቸው አይቀርም ቁጥጥሩ ወደም ቢመጣ ህጋዊ ነው ህጋዊ ሲኖድ ከተቀበሉ እና ያው ይዘረፋል ማለት ነው ይሄን ነገር ውስጥ ገብቶ ማሰርና ማየት ያስፈልጋል ሁሉ ግዜ ሆ ብሎ ከመፈንደቅና ለወያኔ ተንኮል ለሌሎች ተንኮል መሳራ ከመሆን ይሄን ብለናልኛ በመንግስት እና ሃይማኖት መለያየት አለባቸው በዚህ ጉዳይ ላይ መግባት ማስፈልገው መንግስት ራሳቸው ነው መፍታት ያለባቸው ይሄን ችግር ብለናል እኛ ደግሞ ጋዊ ሲኖዱን ጋሽኖዱ በአቡነ መርቆሪዮስ ስር ያለው እንደሆነ ያው የምናምንበት ስለነበረ በዛ ጎን ነው የቆም ነው በሬዲዮም የነሱ መልእክት እናስተላልፈው በዚህ መንገድ ስለምናምን ነው እኛ ሁለተኛ የሙስሊም ወንድሞቻችንን እህቶቻችንን ድምጻችን ይሰማ ያሉትን ድምጻቸው እንዲሰማ መንደግፈው ምክንያቱም ያኛው ህገወጥ ስራ ስለሆነ ነው ህገወጥ አመጣጥና ህገወጥ ቁጥጥር ስለሆነ ህጉ ይከበር ሃይማኖት ጉዳይ ውስጥ ጣልቃ ትግቡ አስተዳደር መንግስት አስተዳደር ሌላ የሃይማኖት ጉዳይ ሌላ በሚል ነው እኛ እንግዲህ የቆም ነው ሁለተኛ ደግሞ አሁን አዲሱ ሹም በዚህ ጉዳይ ላይ ገብቶ እንደው ትንሽ የፖለቲካ ትንሽ ትርፍ ለማግኘት ነው እንጂ የሚያገባው ነገር አይደለም አንደኛ እንደ መንግስት አያገባው እንደ ጠቅላይ ሚኒስትር አያገባው ከዛ ደግሞ ሃይማኖቱ ሌላ ነው ኦርቶዶክስ አይደለም ምን አገባው በሌላ ህዝብ እንትን ሃይማኖት በዚህ ሁሉ በፍጹም የሚያመር ስራም አይደለም ጥሩ ስራም አይደለም ጠቀሜታውም ለወያኔ ነው ያለው ይሄ ነው አቋማችን
አቶ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ አባ መስራችና የከፍተኛ አመራር ኮሚቴ አባል በወቅታዊ ጉዳዮች ላይ ስለሰጡን ማብራሪያ ከልብ እናመሰግናለን በመጨረሻ የሚሉት አለ
አንታገል ለኢትዮጵያ አንታገል ኢትዮጵያን እንጠብቅ ኢትዮጵያን እንዳጠፉብን ለጋራ እንጠብቃት እና አገራችንን ከጥፋት እናድን እና ኢትዮጵያ ለዘላለም ትኖር ነው መልእክት
ቃል ፀሐይ ከጨረቃም ቢሆን በታችና በላይ ምን አዲስ ጉድ መጥቶ ጠቢቡን ሊያሳሰት ሊያሰኘውም ዋሾ የማይሆን ነገር ነው ብዬ ተማምኜ እነቴን አቀፌ ሀገር ሰላም በሚል ያለማዳ ስቃይ ልችለው ስባዘን ቢከፋም ወያኔን መቻል ነው የሚሉትን ሳዳምጥ ስበግን አስመሳይ ሲባርቅ በህዝብም ሲቀልድ ባንዳ ሲነክስብን ተስፋ ማባበሉ ብሩቀን ይመጣል ብሎ መገኘቱ መከራን አጅቦ ሲያደርገን ተላላ አይናችን ተከፍቶ አገር ስንቀማ ኢየሱስ አላህን ጧት ማታ ጭቅጭቃ ከቡር ሰው ራሱን አርጎ የማይረባ የማይተከመቃ በጃለ መብራትን ሲቀሙ ዝም ብሎ መማፀን ጨረቃ እሱ ያመጣውን እሱ እስኪመልሰው የሚላጉል ፈሊጥ ፍርሃትን ይበቃ ወንያችን መጥፋቱ ማሳበብ በሌላ በመኝታችን ላይ ቱሃኑ ሲጠብሰን አውቀን ላንነቃ አሮጌ ያልነውም አዲስ ያልሆነውም ብሶበት ሲመጣ የትግላችን ውጤት ሆኖብን መሲና መፍትሄው ምንድነው ማብቂያውስ መቼ ነው የዘረኛን ውድመት የካሃዲን ውድቀት በጋራ የምናየው እውነታውን ጥለን አቅፈን ቀሸታችን የእኛው ሥጋ በሆድ ተበልቶ ህልማችን በቁማችን ሙተን ቀበረው ከርሳችን ወንዝ ዳር ተቀምጠን ብንቆዝም በትዕግሥት ዛሬ ነገ ሳንል ሳንሰለች ብንጠብቅ ይመጣል ሬሳው የዚያ የጠላታችን አይተን ልንረካ በድኑን ከፊታችን ይላሉ ቻይናዎች ዛሬ ሊበላሹ ህሊና አልባ ሁነው ሕዝብን ሊያሰቃዩ ጊዜ ፍሬን የለው ይሉኝታ የሚያቆመው መጓዝ እንጂ ሚናው ይሁና በተባለው የሆኑትን ሆኖ እሱ ነው ሰጋሪ ለቅል ብርታት ሰጪ ድንጋይን ሰባሪ ሰውን እንደ እግር ኳስ አጫዋች አራካቢ ዘረኛ ከሃዲን ቤተ መንግሥት አግቢ የሚበላውን ጅብ በምህረት ለምኖ እኖራለሁ ካለ ሰላም ጤና ሁኖ ጊዜን ጊዜ ሰጥቶ ዜጋማ ሲጃጃል ማንም ላያዝንለት ውድ አገሩን ያጣል ሀብቱን ተቀምቶ ለተቺ ልጆቹ መገዛት ያወርሳል ሀገሬ ውዲቷ ማለት ምን ይጠቅማል የቃላት ኳኳታ መቼ ይመከታል ኢትዮጵያና ሕዝቧን ከህመም ያድናል ሕይወቴ ላንቺ ነው የሚል እኮ ጠፍቷል የሚሰራላትን በሾኬ ጠላፊ መድረኩን ሞልቶታል ትናንት የወጋውን ጎራዴ መልሶ የሚል ሰው በስቷል የአባት የወንድሙን የእናቱን የእህቱን ገዳይ ለአርባ ጠሪ ሰማዕትን ወንጅሎ ገዳይ ነጻ ሊያደርግ ከገዳያቸው ጋር አብሮ መስካሪ የእምቢ ለመብቴ ቀንዲል ከተባዘ ጎበዝ አውራ መሪ ትግሉ ቀድሞ ሙቷል ገና ሳይጸነስ ካሳቡ ጨንግፏል ተያይዞ ገደል እንቅልፍ የረዘመ ሁሉንም ያሞኘ መናከስ መባጨቅ ማፍረስ አጥፊ መሆን በሰፊው ተናኘ ሰመረ ስንለው ወዲያው ሻክምብል ሰለባይ ብተና ፈልቶ በሀገር ላይ መርዘኛው እባቡ አልመጥባይ ዳሞትራ መድኃኒቱ ምን ነው ተባይ ማስወገጃ ዲዲቴ ድርጅት አለ ወይስ የሌላ ትላንት ዛሬ አይደለም እንዳለው ዘፋኙ ከሞኝ ደጃፍ መፈር ይቆርጡ የሚያስብል ከተባዛ ሞኙ ናንት ካልተማርን ምን ሊጠቅም ትግሉ ያ ሁሉ ደም ፈሶ ለሀገር ተብሎ ስንት ወጣት በሽብር ለወገን ረግፎ ይረሳ ካልንማ ተመክሮ ሁሉ ማውገዙ ይቅደም ካል ሰማዕትን ሁሉ ሰለባ ለመሆን ስህተትን ለመድገም ከሆነ ውሳኔው ራስን ማጥፋቱ ማንስ ያዝንልናል ማን ይቆጭልናል ሳንሞት ሬሳ መሆን ያውኛው መርጠናል።